የኤልኒኞ ክስተት ኢትዮጵያ ውስጥ ያስከተለው ድርቅ ከአንድ ዓመት በፊት ይታወቅ እንደነበር ተገልጿል። ኤልኒኞ ከአጠቃላዩ የዓለም የአየር ንብረት ለውጥ ጋር ያለው ግንኙነት ግልጽ ባይሆንም ሁኔታዎችን እንደሚያባብስ ግን ተጠቁሟል። በሚቀጥሉት 80 ዓመታት የአየር ንብረት ለውጥ በኢትዮጵያ የሚያስከትላቸው ተጽዕኖዎች ምን እንደሚመስሉ በኢትዮጵያ የሳይንስ አካዳሚ የተሰሩ ጥናቶች ጥቆማ ሰጥተዋል። መለስካቸው አማ ተከታዩን ዘግቧል።
የኢትዮጵያ ሳይንስ አካዳሚ ዋና ስራ አስፈጻሚ ፕሮፌሰር ማስረሻ ፈጠነ ዛሬ ለቪኦኤ እንደገለጹት የኤልኒኞ ክስተት በኢትዮጵያ የድርቅ ችግር እንደሚያስከትል ከታወቀ አንድ ዓመት ያህል አልፏል። ፕሮፌሰር ማስረሻ ይህ ክስተት በሳይንሱ ማህበረሰብ ወይንም በሳይንስ ምን ያህል እንደሚታወቅም ዘርዝረዋል። ለመሆኑ ኤልኒኞንና አጠቃላዩን የአየር ንብረት ለውጥ ምን ያገናኛቸዋል የሚል ጥያቄ ነበር ያቀረብኩላቸው።
ትንሽ የሚገናኙበት መንገድ ያለ ይመስለኛል። ሆኖም ግን ይሄ የኤልኒኖ ክስተት የተለየ ክስተት ነው። መንስኤውም እንዲህ በዚህ ይነሳል ተብሎ በትክክል የሚታወቅ አይደለም። በፓሲፊክ ውቅያኖስ በኩል ከምስራቅ ወደ ምዕራብ የሚነፍሰው ንፋስ ኃይል በቀነሰ ቁጥር ሙቀቱ አየር ወደ ምስራቅ የሚሄደው የሞቀ ውሃ መጠን ሲቀንስ፣ ወደ ምስራቁ ያለው የሙቀት ውሃ ሲጠራቀም ይሄ የሚያመጣው የአየር ንብረት ለውጥ ነው እንግዲህ አጠቃላይ የሆነውን ዓለማዊ ክስተት የሚያመጣው። በየጊዜው ይከሰታል። መቼ እንደሚከሰት በትክክል መናገር አይቻልም። እርግጥ ሲጀመር ገና ይታወቃል። የአሁኑ የኤልኒኖ ኤፌክት አምና በህዳር አካባቢ ሊኖር እንደሚችል በትክክል ምልክት ሰጥቶ ነበር። መጠኑ ኃይሉ ነው የማይታወቀው እንጂ፣ ነገር ግን መቼ ይጀምራል ብሎ መናገር አይቻልም። ስለዚህ አሁን ያለው አጠቃላይ የድርቅና የአየር ንብረት መዛባት ከእሱ ጋር የተያያዘ ነው። ነገር ግን የእሱን ተጽዕኖ የማጋነንም እና ተጽዕኖውን ላይ የመጨመርም ውጤት አለው።
የኢትዮጵያ ሳይንስ አካዳሚ የኢትዮጵያ የአየር ንብረት ለውጥ ፓናል የሚባል ተቋም መስርቶ ለአንድ ዓመት ተኩል ያህል ሲሰራ ቆይቷል። ተቋሙ በኢትዮጵያ የአየር ንብረት ለውጥ የሚያስከትላቸውን ጉዳቶች ከልዩ ልዩ ዘርፎች አኳያ በማጥናት መፍትሄዎች ናቸው የሚባሉ ዘዴዎችን በዘገባ መልክ ማቅረብ ነው። እነዚህ ጥናቶች የተካሄዱባቸው ዘርፎችም የአየር ንብረት ለውጥን በሳይንሳዊ እውቀት መሳሪያዎች ወይም ዘዴዎች መሰረት መመርመር፣ ከግብርናና የምግብ ዋስትና፣ ከብዝሃ ሕይወትና ስነ ምህዳር፣ ከውሃና ኃይል ወይም ኤነርጂ፣ ከጤናና የአየር ንብረት በኢትዮጵያ፣ ከኢንዱስትሪ፣ ከመጓጓዣና መሠረተ ልማት እንዲሁም የአየር ንብረት ለውጥን ለመቋቋም የፖሊሲና ተቋማዊ ማዕቀፎችን ከማደራጀት አንጻር መሆናቸውን ፕሮፌሰር ማስረሻ ዘርዝረዋል። የጥናቱን ውጤት 7 ጥራዞችም አካዳሚው ለመንግስት ማስረከቡን ገልጸዋል። እኔም የሚከተለውን ጥያቄ ያቀረብኩላቸው
የኢትዮጵያ የአየር ንብረት ለውጥ በግብርናና በምግብ ዋስትና ላይ ያስከተለው ተጽዕኖ ተለይቶ ታውቋል? አሁን በዚህ ምን ይመስላል?
የአየር ንብረት ለውጡን በአንድ በኩል የሚታየው እንግዲህ በዝናብና በሙቀት መጠን ነው የሚገለጸው። ለ30 ዓመት የተካሄዱት ጥናቶች እንደሚያሳዩት የክረምት ዝናብ በተለይ በደቡብ ምዕራብና በምዕራብ አካባቢዎች እየቀነሰ እንደሄደ ነው የሚያሳየው። በ25 ሚሊሜትር በ10 ዓመት ጊዜ ውስጥ ቀንሷል። ነገር ግን በምስራቅና በሰሜን ምስራቅ አካባቢዎች በ24 ሚሊሜትር በ10 ዓመት ጊዜ ውስጥ እንደጨመረ ያሳያል። አንዱ እንግዲህ ይሄ የሚያመጣው ከግብርና ጋር የተያያዘ ተጽዕኖ ይኖረዋል። ሌላው በአጠቃላይ በሀገሪቱ የ.8 ዲግሪ ሴንቲግሬድ የሙቀት መጠን ጨምሯል። ይህንን በሰብል ላይ እንዲህ ለይቶ ለማየት የሚቻል አይደለም። ግን የሙቀት መጠን በጨመረ ቁጥር የአንዳንድ ሰብሎች ምርት ከዛ ጋር እንደሚያያዝ ምልክቶች አሉ። ይሄ እንግዲህ እስካሁን የነበረውን የሙቀትና የዝናብ መጠን በተመለከተ የታየው ነው። ሌላው ግን ምን አይነት ግምት ይኖራል የለውጡ በሚል ያየነው የሚገልጸው ምንድን ነው? በዝናቡ በኩል የዝናብ መጠን እስከ 21ኛው መቶ ክፍለ ዘመን ድረስ ከ4 እስከ 12% ሊጨምር እንደሚችል ነው የሚያሳየው። አጠቃላይ አቅጣጫው የዝናብ መጠን እየመጨመር ነው
እስከሚቀጥሉት 85 አመታት ድረስ ማለት ነው።
ማለት እስከዛ ድረስ ባለው ጊዜ ውስጥ ከ4 እስከ 12% በመቶ ይጨምራል ይላል ጥናቱ። የሙቀት መጠኑን ከወሰን የሙቀት መጠኑ በተለያየ ዘመን ከፋፍሎ ማየት ይችላል። እስከ 2040 ባለው ጊዜ ከ0.5 እስከ 1.5 ዲግሪ ሴንቲግሬድ ሊጨምር ይችላል ነው የሚለው ያሉት ሞዴሎች ጥናቶች የሚያሳዩት። ከ2040 እስከ 2070 ባለው ጊዜ ከ1.5 እስከ 3 ዲግሪ ሴንቲግሬድ ሊጨምር ይችላል ነው የሚለው እና ከ2070 እስከ 20ኛው መቶ ክፍለ ዘመን መባቻ ድረስ ከ3 እስከ 6 ድረስ ሊጨምር ይችላል ነው። እንግዲህ በጣም ከፍተኛ የሆነው ጭማሬ ነው። ይሄ እንግዲህ በሰብል ላይ የሚያመጣው ጉዳት በየዘመኑ ማየት ይቻላል። ነገር ግን ወሳኝ በሆነ መንገድ የምርትን መቀነስ እንደሚያሳይ ለምሳሌ የነፍስ ወከፍ የምርት ግብዓት በግለሰብ ደረጃ ከ1800 ብር ወደ 1600 ብር ድረስ ሊቀንስ እንደሚችል ያሳያል። ይጠቅላል ብሎ ግን በሀገሪቱ የነፍስ ወከፍ ገቢ ጋር ሲታይ ዝናባማ በሆነ ወቅት ሙቀት መጠኑ ብቻ በመጨመሩ እስከ 8% ድረስ የነፍስ ወከፍ ገቢ ሊቀንስ ይችላል። ግን ይሄ ደግሞ ከዝናብ እጥረት ጋር ከተያያዘ እስከ 10% የነፍስ ወከፍ ገቢ ይቀንሳል ተብሎ ይገመታል። እንግዲህ በዚህ መንገድ ነው የሚያያዘው። የትኛው ጋር በቀጥታ ግንኙነት ባለው መንገድ ይህንን ተጽዕኖ ያመጣል የሚለው ለመለየት በጣም አስቸጋሪ ነው።
በሀገራችን ውስጥ ያለው አጠቃላይ የውሃ ሀብት በዚህ ምክንያት የሚደርስበት ተጽዕኖ ይኖራል?
ተጽዕኖ ሊኖር ይችላል። ለምሳሌ አንድ ጥናት በመውሰድ ስለ አባይ ተፋሰስ አንስተን ልንናገር እንችላለን። እንደ ምሳሌ ለማየት የአባይ ተፋሰስ የዝናብ መጠን እንደሚጨምር ይታወቃል። ለምሳሌ የዝናብ መጠኑ በ3% ቢጨምርና ነገር ግን የሙቀት መጠኑ 1.7 ዲግሪ ሴንቲሜትር ያህል ቢጨምር የተፋሰሱ መጠን በ14% እንደሚቀንስ የፍሳሹ መጠን ስሌት ተሰልቷል። ከዚህ በበለጠ ጭማሪ ለምሳሌ በ6% ያህል የዝናቡ መጠን ቢጨምርና የሙቀቱ መጠን በ2.6 ዲግሪ ሴንቲግሬድ ቢጨምር በ11% ሊቀንስ እንደሚችል ጥናቶች ያሳያሉ። የአባይ ተፋሰስን ስንወስደው እርግጥ በታችኛ ተፋሰስ ሀገሮች ላይ ብዙ ለውጥ ሊያመጣ እንደማይችል ጥናቶችም ያሳያሉ። ስለዚህ የዝናቡ መጠን የሚያመጣው የተወሰነ ጭማሪ ቢኖርም የሙቀቱ መጠን መጨመር ብክነትን ስለሚያስከትል በዚህ ምክንያት የውሃው የፈሳሹን መጠን እንደሚቀንስ ይገመታል።
አሁን የተፈጠረውን ድርቅ እና ሌሎች የአየር ንብረት ለውጥ ምክንያት ወይንም በሌሎች ተፈጥሮ ኃይሎች የሚከሰቱ አደጋዎችን ለመቋቋም የሚያስችል ብሔራዊ ዝግጁነትን አንድ ሀገር እንበል ኢትዮጵያ እንዴት መፍጠር ትችላለች? ይናቅ
እንግዲህ ብሔራዊ ዝግጁነት በትልቅ ደረጃ መሰራት ያለበት ነው። እርግጥ መንግስት በተለይ በግብርና ሚኒስቴር በኩል የምግብ ዋስትና ዘርፎች በኩል እንደዚህ አይነት ወቅቶች ዝግጅት እንደሚያደርግ ይታወቃል። ነገር ግን በተቀናጀ መንገድ በተለይ ከአየር ንብረት ለውጥ ጥናት ጋር በተያያዘ ኢትዮጵያ ከምታፈራቸው ከሰብል ምርቷ ጋር በተያያዘ ይህን ሁሉ አቅፎ የያዘ አጠቃላይ የሆነ ብሔራዊ የዝግጁነት መድረክ መኖር ይኖርበታል ብዬ አስባለሁ። መፈጠርም አለበት። ይሄም ደግሞ ወቅታዊ በሆነ መንገድ የተለያዩ ጥናቶች እየቀረቡ በብዙ ሰው እየተረዳው የተለያዩ የመንግስት ዘርፎችም አስፈላጊ እርምጃ እየወሰዱ ዓለም አቀፋዊ ከሆነው ነገር ጋር እየተያያዘ የድርቅ ዝግጁነት በመጠኑም ቢሆን ስራ እንደሚሰራ ይታወቃል። በግብርና ሚኒስቴር፣ በምግብ ዋስትና ዘርፍ፣ በተለያዩ ዘርፎች ነገር ግን ሁሉን አቀፍ የሆነ አጠቃላይ የሆነ እንቅስቃሴ የዝግጁነት እንቅስቃሴ ሊኖር ይገባል እንላለን። በተለይ ምሁሩንም የሚያሳትፍ የተለያዩ ጥናቶችንም በየጊዜው የሚያካሄድ ሊኖር ይገባል የሚል ሀሳብ አለኝ። በግሌ እንደሚሄድ ነው ተስፋ የማደርገው።
በጣም አመሰግናለሁ።
እኔም ስለሰጠኝ እድል አመሰግናለሁ።